የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅት ጀመረ። በጎንደር አከራረም ላይ ዘገባ ይዘናል።
በጣም ከባድ የሚያሰራው ሰውዬ ለምን ያለበት በጣም ከፍተኛ ሆነ እንችለው ለነገሩ ተጎዳ ሰው የለም። እነሱም ተበታተኑ። አንድበት አንድ ካምፕ ነገር ነበራቸው። ሁለት ቦታ የሚኖሩበት ቤትና ካምፕ አካባቢ ነበረ። እዛ ተበታተኑ ቀረ። ከዛ በኋላ ሰዎች ሌሎች ዝም ብለው ምስም ስናሉ ሰውስ ምንም ነገር የለም። መንግስትን የማሳደድ ነገር አላደረገን የሚባል ግን ተበታትኖ ስላሉ የተበታተን ሀይል ለመንግስትም ለህብረተሰብም ለሌላም ስጋት ሊሆን ይችላል የሚልት ነበር። ግን
ከጎንደር ነዋሪዎች የተሰሙ ሀሳቦች ናቸው። እናንተም በዚህ ምሽት ሰማችኋላችሁ። ፕሮፌሰር ብርሃኑ ነጋንም ይዘናል።
እነኚህ የትም ሀገር የሚደረጉ ነገሮች ናቸው። ዴሞክራሲያዊ ስርዓት የጨዋታ ህግ አለው። በዛ ጨዋታ ህግ መሰረት ነው ሁሉም መጫወት ያለበት። ከዛ ውጪ አልጫወትም፣ በዛ ህግ አልጫወትም የሚል ካለ ግን የጨዋታ ህጉን አልተቀበለም፣ ግን እዛ ጨዋታ ውስጥ ሊገባ አይችልም።
ከኢዜማ መሪ ጋር ቀደም ሲል ያደረግነውና በኮቪድ-19 ምክንያት ያላለቀው ውይይት ይቀጥላል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ጽዮን ግርማና ሰሎሞን አባተንን። ጤና ይስጥልን የተከበራችሁ አድማጮች። እሁድ ሚያዝያ 4/2012 ዓ.ም አሁን ጊዜው የሰዓቱ ዋና ዋና የዓለም ዜና ነው። ፋሲካን ዛሬ ለምታከብሩ ሁሉ እንኳን አደረሳችሁ። ሁሉም ተጎዳ። እንግዲህ በአንድ ልንቆም ይገባናል። ለደንታ ቢስነት ጊዜው አሁን አይደለም ብለዋል የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኮሮና ቫይረስ ክፉኛ ለተመታው ዓለም ባስተላለፉት የዛሬ የዕለተ ትንሣኤ መልእክታቸው። ምን ይመጣብን ይሆን በሚል አደጋ ላይ ያሉ የሥራ ዕድሎቻቸውን በማሰብና የዚህን ቀውስ መዘዝን በፍርሃት በማየት ብዙዎች ጭንቅና ስጋት ላይ ናቸው ብለዋል አቡኑ። ግዴለሽነት፣ ስግብግብነት፣ መለያየት፣ መዘንጋት በዚህ ጊዜ ልንሰማቸው የምንሻ ቃላት አይደሉም። እነዚህን ቃላት ከወዲያኛው ማገድ ማስወገድ እንፈልጋለን ብለዋል አቡነ ፍራንሲስ በግዝትና በተግሳጽ ቃላቸው። ቅዱስነታቸው በኡርቢ ኤት ኦርቢ ለከተማውም ለዓለምም በሚባል ከቅዱስ ጴጥሮስ ደብር የኑዛዜ በር ባሰሙት መልእክታቸውና ቃለ ቡራኪያቸው ዓለም በወረርሽኝ ክፉኛ ተጨቆነ፣ መላውን የሰው ልጅ ቤተሰብም እጅግ አስጨነቀ ብለዋል። ቅዱስ ጴጥሮስ አደባባይ ያለ ልማዱ ዛሬ ወና ውሏል። ከአቡኑ ጋር የነበሩት ጥቂት ሊቃውንትና ረዳቶቻቸው ብቻ ነበሩ። ጸሎቴ ሁሉ በኮሮና ቫይረስ በቀጥታ ስለተጎዱት ይቀድማል ብለዋል ብፁዕ አቡነ ፍራንሲስ። የራሳቸውን ጤና ያለማመንታትና ያለማፈግፈግ እየከፈሉ ራሳቸውን እስኪስቱ እየታገሉ ናቸው ላሏቸው ሐኪሞችና ነርሶች አቡነ ፍራንሲስ ምስጋናና የበረከት ቃል አድርሰዋል። አቡኑ አክለው ለዓለም ሀያላን ባስተላለፉት መልእክት በዚህ ጊዜ ዓለም አቀፍ ማዕቀቦች ሁሉ እንዲላሉ ጠይቀዋል። የጥላቻና የመናቆር ኃይል እንዳያንሰራራ ይልቅ ሁሉም የአንድ ቤተሰብ አካል ስለመሆኑና ስለመደጋገፉ ዕውቅናን ቢሰጥ ከዚህ የበለጠ አጣዳፊ ጊዜ የለም ብለዋል አቡነ ፍራንሲስ። በጅቡቲ በኩል ወደ ኢትዮጵያ የሚገቡ ሸቀጦች ትልልፍ አለመስተጓጎሉን እና መግባታቸውን እንደሚቀጥሉ ጅቡቲ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ከኮቪድ-19 ወረርሽኝ ጋር ተያይዞ የምግብ ሸቀጦችን ጨምሮ በኢትዮ ጅቡቲ መተላለፊያ መስመር ላይ ያለው የወጪና ገቢ ምርቶች እንቅስቃሴ በተሳለጠ ሁኔታ እንዲከናወን የጅቡቲ መንግስት ትብብር እያደረገ መሆኑን ኤምባሲው ትናንት ባወጣው መግለጫ አመልክቶ በኢትዮጵያ ተገዝቶ እዚያ የተከማቸ ምንም የምግብ ሸቀጥ እንደሌለም አረጋግጧል። ተከስቷል ተብሎ በሌሎች መገናኛ ብዙሃን እንደተዘገበ ጠቁሞ ኤምባሲው ማስተባበያ ያወጣበት ችግር ከጉምሩክ አሰራር ጋር በተያያዘ አንዳንድ ጉዳዮች ባለመሟላታቸው ነው ብሏል። የኢትዮጵያ ኤምባሲ ከሚመለከታቸው የጅቡቲ የሥራ ኃላፊዎች ጋር ተነጋግሮ ችግሩ በአስቸኳይ እንደሚፈታ ያረጋገጡለት መሆኑንም አክሎ ገልጿል። የዓለምን የኮሮና ቫይረስ ተጋላጭነትና የሞቱን መጠን ሰሌዳም የምትመራው ዩናይትድ ስቴትስ ውስጥ ከግማሽ ሚሊዮን በላይ ሰው መጋለጡንና ከ20,000 በላይ ሰው መሞቱን የወረርሽኙን ጉዳትና አሃዞች እየተከታተለ ያለው ጃንስ ሆፕኪንስ ዩኒቨርሲቲ አስታውቋል። በኮቪድ-19 ምክንያት በ193 ሀገሮች ውስጥ የደረሰው የሞት ጉዳት ከ108,000 በልጧል። ወደ 1,800,000 ሰው ለቫይረሱ ተጋልጧል፣ ገሚሱም ታሟል። ፕሬዚደንት ትራምፕ ከጤናና ከምጣኔ ሀብት ሽሞቻቸው ጋር ተመካክረው ሰውን ወደ ሥራ በመመለስ ጉዳይ ላይ ውሳኔ እንደሚሰጡ ተናግረዋል። ይህ ውሳኔ ብለዋል ፕሬዚደንቱ በሕይወቴ ዘመን ካደረግኩት ሁሉ እጅግ የላቀው ይሆናል። በዓለም ዙሪያ በቢሊዮኖች የሚቆጠር ሰው በየቤቱ ተዘግቶ ወረርሽኙን ለማሳለፍ እየሞከረ ነው። ቻይና ውስጥ በአፍሪካውያን ላይ የዘር ልዩነት እየተካሄደ መሆኑን በመግለጽ እዚያ የሚገኙ በርካታ አፍሪካውያን አምባሳደሮች ለመንግስቱ ደብዳቤ ጽፈዋል። በተለይ ደግሞ በደቡቤቱ ከተማ ጓንግዡ ውስጥ ባሉ አፍሪካውያን ላይ በደልና ማዋከብ እየተፈጸመ መሆኑን ከአምባሳደሮቻቸው ውጪ በቀጥታ ያሳሰቡ ሀገሮችም መኖራቸው ተዘግቧል። የማሸማቀቅና የማዋከብ ዘመቻ እየተካሄደ ያለው ኮሮና ቫይረስን የሚያዛምቱት አፍሪካውያን ናቸው በሚል የተሳሳተ አስተሳሰብ ምክንያት መሆኑን አምባሳደሮቹ ገልጸዋል። አምባሳደሮቹ ደብዳቤውን ይድረስ ያሉት ለቻይና የውጭ ጉዳይ ሚኒስትር ዋንግ ዪ ሲሆን ለአፍሪካ ህብረትና ለደቡብ አፍሪካ ፕሬዝዳንት ሲሪል ራማፖሳ እንዲሁም ለሁሉም የአፍሪካ ሀገሮች የውጭ ጉዳይ ሚኒስትሮች ግልባጭ መደረጉ ተገልጿል። ሐራሬ የሚገኘው የቻይና ኤምባሲ ክሱን ያስተባበለ ሲሆን በደቡብ አፍሪካ የቻይና ኤምባሲ ግን መልስ ከመስጠት ተቆጥቧል። የቻይና የውጭ ጉዳይ ሚኒስቴር ባለስልጣን የሆኑት ሊዩ ባኦቹን ጓንግዡ ጸረ ቫይረስ እርምጃዎችን እያከናወነች መሆኑንና የሚከናወኑት ስራዎች አገር፣ ዘርና ጾታ ሳይለይ ሁሉንም ሰው የሚመለከት መሆኑን ገልጸዋል። አፍሪካውያኑ አምባሳደሮች ባቀረቡት ደብዳቤ ላይ ይፈጸማሉ ካሏቸው በደሎችና የወከባ አድራጎቶች መካከል ከሆቴሎች በውድቅት ሌሊት ማባረር፣ ፓስፖርቶቻቸውን መያዝ፣ ቪዛ መንጠቅ፣ እስራትና ከሀገር ማባረርን የመሳሰሉ ዛቻዎችና ማስፈራሪያዎችም እንደሚገኙ ተገልጿል። የጋና፣ የኬንያና የናይጄሪያ የውጭ ጉዳይ ሚኒስቴር መስሪያ ቤቶች ከቤጂንግ ጋር እየሰሩ መሆናቸውን አስታውቀዋል። የዜናው ሰዓት አብቅቷል። ወደ ቀሪ ዝግጅቶች እንሸጋገራለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 4/2012 ዓ.ም ምሽት ፕሮግራም ነው። አትላንታ ጆርጂያ የሚገኘው የአድማስ ራዲዮ ባለቤት እንዲሁም አዘጋጅና አቅራቢ ቴዎድሮስ ዳኘ መጋቢት 24 አረፈ።
አብረን ነው አፍታችንም ጸሎት ያደረግነውም። ጠዋትም እንዳልኩሽ ቁርስ ሰርቶ የሚወደውን ብዙ ጊዜ አልጋ ማንጠፍ ቤት ማስተካከል ይወዳልና አልጋውን አንጥፎ ቁርሳችንን ባባንተን የምትሰራው ምናምን ተብሎ ቁርስ ሰርቶ ከዛም እኔ ተከትየው ነበር የወጣሁትና ልብሱ ይሄ ያምራል አያምርም ተባብለን እና በቃ በጣም የሚገርም አሳልፈን ነው። ከዛ ይሄኛውን እንደዚህ ነው ይሄኛው ስለሚያምረው ብሎኝ መኪና ውስጥ ገብቶ እንደሄደ ነው ያው ሬዲዮን ላይ ያለ ላይፉ
እናስታውሳለን። ስለ አቶ ተገኘ ሞገስ አቦይም ጥቂት እንነጋገራለን።
ባጭሩ ተገኝ እኔ እስካወቅኩ ድረስ ከ1966 አብዮት ጊዜ ጀምሮ እስከ ሞተበት ጊዜ ድረስ በትግል የቆየ ሰው ነው። ትዳር አልመሰረተ፣ ልጅ አልወለደ፣ ቋሚ ስራ አልያዘ፣ ፕሮፌሽናል የሆነ ታጋይ በችጋር ምናልባት ድርጅቱ ከሚደጉመው እና ጓደኞቹ ከሚያደርጉት አስተዋጽኦ ውጭ ስራ ሰርቶ ራሱን ያስተዳደረ ሰው አልነበረም። እድሜ ልኩን በትግል ያለ ምቾት ያለ ድሎት እነዚህ ጸጋዎች ሳያታልሉት ትግሉን ብቻ የኢትዮጵያ ዜጎች እኩልነት፣ ነጻነት፣ የዲሞክራሲ እሴቶች በሀገራችን እግር እንዲተክሉ እንዲያብቡ ለኢትዮጵያ አንድነት የታገለ ሰው ነበር።
ከሚያውቋቸው አንደበት አብረውን ያምሹ አሁን ወደ መጀመሪያው ቀንብር እንዝለቅ። የጎንደር አከራር ወንጀለኛ ቡድን አለ በሚል መንግስት ጎንደር ከተማ ውስጥ በተለያዩ ጊዜዎች በሚወስደው ርምጃ ለሰብአዊ መብቶች መከበር ሲታገሉ የቆዩ ፋኖችን ኢላማ አድርጓል የሚሉ አሉ። በሌላ ወገን ደግሞ የለም በፋኖስም ተደራጅተው ከነጋዴው ላይ ገንዘብ የሚወስዱ በዘረፋና ሰዎችን በማገት ያስጨነቁ አሉ። መንግስት በእንዲህ አይነቶቹ ላይ ርምጃ መውሰዱ ተገቢ ነው የሚሉ አሉ። በእሁኑ ጎንደር ላይ የሆነው ምንድነው? ከንቲባዋስ ምን ይላሉ? ሲዮን ግርማ በተከታዩ ዘገባ ተደስሰዋለች።
መጋቢት 10 ቀን ለመጋቢት 11 አጥቢያ 2012 ዓመተ ምህረት ለሊት በከተማው ከፍተኛ የተኩስ ድምጽ መሰማቱ ተከትሎ ሁለት የተለያዩ አስተያየቶች ሲደመጡ ቆይተዋል። አንደኛው የክልሉ መንግስትና የፌደራል መከላከያ ሰራዊት ራሆነው በከተማው ውስጥ በቡድን የተደራጁ ወንጀለኞች አሉ በሚል ለፍትህና ለእኩልነት ሲታገሉ የነበሩ ፋኖች ላይ እርምጃ ወስዷል የሚል ነው። ሁለተኛው ወገን ደግሞ በጎንደር ከተማ ውስጥ የተደራጁ ኃይሎች ካምፕ አቋቁመው እየዘረፉ ነጋዴዎችን እያስጨነቁ ሰዎችን እያገቱ በየቀኑ ምሽት ላይ ከተማ ውስጥ ተኩስ በመክፈት እያሸበሩ የሚገኙ ወጣቶች ነበሩ። መንግስት እርምጃ ወሰደውም በእነሱ ላይ ነው የሚሉ አሉ። እነዚህ ቡድኖች በከተማ ውስጥ ከሚፈጽሙት ወንጀልና በሰዎች ላይ ከሚያደርጉት ጉዳት አንጻር ጉዳት ሊደርስብን ይችላል የሚል ስጋት እንዳላቸው በመግለጽ ስማቸውንና ድምጻቸውን እንዳንጠቅስ የጠየቁን በጎንደር ከተማ ውስጥ በተባለው መልኩ ተደራጅተው በመተማ መኩል የሚገቡ መኪኖችን የሚዘርፉ፣ ከሆቴል ባለቤቶች ላይ ገንዘብ የሚቀሙ፣ ሰዎችን አግተው ከቤተሰቦቻቸው ላይ ገንዘብ የሚቀበሉ ቡድኖች ጉልበታቸውን አጠናክረው በከተማ ውስጥ ረዘም ላሉ ወራት ሲንቀሳቀሱ እንደነበር ይናገራሉ። ስሜ እንዳይጠቀስ ያለ አንድ የጎንደር ከተማ ወጣት በጎንደር ከተማ ቀበሌ 6 እና ቀበሌ 18 እነዚህ ቡድኖች ሁለት ካምፕ ነበሯቸው። መጋቢት 11 ቀን በመንግስት አጣቂዎች ተከቦ ተኩስ የተከፈተው በእነዚህ ካምፖች ላይ ነው ይላል።
በጎንደር ከተማ ውስጥ ሁለት ካምፕ መስርተው የጦር መሳሪያ ታጥቀው ማለት ነው ክላሽና ብሬን ድረስ የመታጠቅ ዕድል አግኝተው ነበርና አጥተው ያው ከተማ ውስጥ እንቅስቃሴ ያደረገ ነበር። በነበረው ግጭት በተለይ በዚህ በብሔረሰብ ግጭት ላይ እንደ መሳሪያ የመሳተፍ እንትኖችን ተካሂደው ነበረ። ከዛ በኋላ ግን ያው ህገወጥ ድርጊቶች ነበሩ ሲፈጸሙ የነበሩ ህገወጥ ድርጊቶች ሲፈጸሙ ነበረ። ያ ማለት ከተማ ውስጥ ላይ ግብር የተጣለበት ሳያለ ማለት ነው። ይህ እንደ ሁለተኛ መንግስት አክት የማድረግ ነገሮች ፈጽመዋል። እንግዲህ ያለው ነባራዊ ሁኔታ እስከ መጋቢት ታፍር የነበረው ነባራዊ ሁኔታ ካምፖ ለነገራችን ነው። የቀበሌ 6 የሰዎች መኖሪያ የነበረ ቤት ነው። የግለሰቦች መኖሪያ ተቀምጦ ነው ካምፕ የሆነ። የቀበሌ 18 ግን ያው ከመሪዎች አንዱ በኪራይ ቤት ኋላ እንደ ካምፕ የተጠቀመበት ነው።
ቀመጫቸውን በዚህ ካምፕ ውስጥ ያደረጉ የታጠቁት ወጣቶች ከማህበረሰቡ ላይ የሚፈልጉትን ገንዘብ ለማግኘት ያሻቸውን ሲፈጽሙ ቆይተዋል ያለው ይህ ወጣት መንግስት ይህን ያህል ጊዜ እርምጃ ሳይወስድ መቆየቱን ይወቅሳል። በሌላ በኩል እርምጃ ተወስዷል፣ ከተማ ውስጥም ከፍተኛ ተኩስ ነበረ፣ ውጥረት ተፈጥሯል፣ ነገሮች መስመር ከመልቀቃቸውና ህግ ወጡ ከህጋዊው ተቀላቅሎ እርምጃ እንዳይወሰድበት ነገሮችን ለማስተካከል ጣልቃ ገብተዋል ከተባሉትና ጉዳዩን ከሁለቱም ወገን ሲያናግሩ ቆይተዋል ከተባሉት የጎንደር ከተማ ነዋሪ ከሆኑት አንድ አዛውንት መካከል አነጋግረናቸው ነበር። በተባሉት ካምፖች ውስጥ በህግ ወጥ መንገድ መሳሪያ ታጥቀው ሲንቀሳቀሱ የነበሩ ወጣቶች መኖራቸውን ያረጋግጣሉ።
በጣም ከባድ መሳሪያ ነው ሰውዬው ሰላም ያለበት በጣም ከፍተኛ የሆነ እንትን ነው። ለነገሩ የተጎዳ ሰው የለም። እነሱን ተበታተኑ አሉበት። አንድ ካምፕ ነገር ነበራቸው፣ ሁለት ቦታ የሚኖሩበት ቤትና ካምፕ አካባቢ ነበረ። እዛ ተበታተኑ ቀረ። ከዛ በኋላ ሌሎች ዝም ብለው ብስም ስላሉ ተኩስ ምንም ነገር የለም፣ መንግስትን የማሳደድ ነገር አላደረገን የሚባል ግን ተበታትኖ ስላሉ የተበታተነ ኃይል ለመንግስትም ለህብረተሰብም ለሌላም ስጋት ሊሆን ይችላል የሚል ምስል ነበር። ግን እስካሁን ምንም የጎላ ነገር የለም። ብቻ ተበትነዋል ውጭ ስለሚባል አሁን በዚህ በሽታ ጊዜ ስለ በሽታው ስለ ጤንነታችን ለደህንነታችን እናስበው ሲገባ እነህ ሰዎች ደግሞ እንዲበታ ስጋት እንዲፈጠር መደረጉ ትክክል አይደለም የሚል አንዳንድ ቅሬታ አለ። በሰው
በከተማ ውስጥ በመኖሪያ ቤቶች ውስጥ ስለተቋቁመው ስለነበሩት ካምፖችም ይናገራሉ።
ካምፕ ቀበሌ 6 ይባላል።
አሁን አካባቢ የሆነ ባዶ ቤት ነበረ። እያሱ ቤት ግለሰብ ነው የሚባለው፣ ግን ግለሰቡ ተደርጋለ ነው መንገድ ይዞት የነበረ ቤት ነው። ለምን አንዳ ብቻላ ለጊዜው የነበሩበት አለ። አንደኛው ደግሞ የተወሰኑ ሰዎች የሚኖሩበት በቀበሌ 18 በላይ ያለኛው በቀበሌ 6 አካባቢ ነበር። ሁሉም አሁን ተለቋል። ሰዎቹም የለም። ከተማ ውስጥ ሆኖ በዙሪያው ሆኖ አይታወቅም።
ሌላው ይህን ጉዳይ አስመልክቶ በማህበራዊ ጉዳይ ላይ አስተያየት የሚሰጠው ቶማስ ጀጃው የተባለ ወጣት መንግስትን ተጠያቂ ያደርጋል።
መንግስት ያደራጃቸው ኃይል እንዳለ ነው የሚነገረው። ያ ማለት ምንድን ነው? ፋኖን ለማጠልሸት፣ ፋኖ ወይም ለመበተን። አሁን ምንድን ነው ፋኖ ሲጀመር ምን ማለት ነው የሚለውን ለማየት ያክል በእኔ መረዳት ፋኖ ማለት ልቡ ለነጻነት ልቡ የታጠቀ በሙሉ ፋኖ ነው ብዬ ነው ማመት። ያ ኃይል አንደኛው ነፍስ ያነሳ ነው፣ አንደኛው ብር ያነሳም፣ ሁሉም ፋኖ ነው። ከዚህ በፊት አስሮ የነበሩትን ሁላቸውም ብር በብር እንቅስቃሴ ያደርጉ የነበሩ ኃይሎች በሙሉ ለእኔ ፋኖ ናቸው። ከእንደገና ነፍስ አንስተው ብር አያገቡትም፣ ፋኖ ናቸው። ነፍስ ያነሳውን ኃይል መንግስት በራሱ መንገድ ለእኔ የፖለቲካ ዓላማ አይመችኝም፣ አይደግፉኝም፣ ከጎኔ አይቆምም ብሎ ያመናቸው ምንድን ነው በዛ ደረጃ የፈረጃቸው ስለሆኑ እነሱን ለማጠልሸት መጀመሪያ ከህዝብ ለመነጠል ሆን ብሎ በተቀናጀ እና በተደራጀ መልኩ ራሱ ስፖንሰር የሆነ ያደራጃቸው ኃይል አለ ብዬ አምናለሁ።
የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ሲዩም በበኩላቸው እነዚህ ህገወጥ ድርጊት ሲፈጽሙ የነበሩና በፋኖ ስም ተደራጅተው ሰዎችን ሲያሸብሩ የቆዩት የህገወጥ ድርጊት ተፈጻሚዎች የፋኖን 100% አይሞሉም። እነርሱም ቢሆኑ ወደ ህጋዊ መንገድ ገብተው ህይወታቸውን በሰላም እንዲመሩ በመንግስት በኩል ብዙ ጥረት ተደርጓል። ነገር ግን ከአቅም በላይ ወደ ሆነ ሁኔታ ሲሻገር በህብረተሰቡ ጥያቄ ነው ወደ እርምጃ የተገባው ይላሉ። መጋቢት 10 የተፈጠረውንም ያስረዳሉ።
ራሳቸውን እንደ ፋኖ የሚቆጥሩ ልጆች አሉ። እነዛ ውስጥም መልካም የሚሰሩ ልጆች አሉ። በጣም ደግሞ በዚህ በህገወጥ ተግባር፣ ህገወጥ ቤት ወረራ፣ ህገወጥ አሁን ከተማ ውስጥ ህገወጥ በሆነ የቤት ወረራ ነው የመሬት ወረራ ላይ የተሳተፉ ህገወጥ ነጋዴውን ግብር አምጪ እያሉ የሚጠይቁ ከተማ ውስጥ ካምፕ ከፍቶ የሚንቀሳቀሱ ልጆች አሉ። እኛ ከድርጊታቸው እንድትቆጠቡ ብለን ለረዥም ጊዜ ድስከት አድርገናል። በመግባባት ላይ ነበር። ዛሬ የመጨረሻው ቀን መጋቢት 10 ቀን የተከሰተው ልጆቹ ከተማ ውስጥ በተለምዶ ፎጣ ለባሽ የሚባሉ 10:15 እስከ 12:00 ባለው ከተማ ውስጥ ሰልፍ አደረጉ። ምን ሰልፉም እኛ እውቅናም የለንም፣ ምን እንደሚሉም አናውቅም። ሰልፉ እየጎላ መጣና ቢሮ መደብደብ ጀመሩ። መኪና ላይ ድንጋይ መወርወር ሲጀምሩ እኛ እንደ ህግ ተቆጣጣሪ አካል ይህን ሰልፍ መበተን ነበረብን፣ በተን። ከዛ በኋላ ጸጥታው የከተማ ሁኔታ ሊቀየር ይችላል በሚል ያው የጸጥታ መዋቅሩ ስምሪት ማድረግ ጀመረ። ፓትሮል አድርጎ ከተማው በዚህ ረብሻ እንዲወጣ ምንም ምክንያት የሌለው ሰልፍ ስለነበር ያም በምናደርግበት ሰዓት እነዚህ ግሩፖች የጸጥታ ኃይሉን መኪና ላይ እንዳለ መጡና የተወሰነ ገደሉ፣ የተወሰነ አቆሰሉ። ዘን ካምፕ ስላላቸው እነዚህ ሰዎች በእርግጥ ካምፕ ከተማ ውስጥ መመስረትም ራሱን የቻለ አንድ ሌላ አጀንዳ ሆነ። ይህን ድርጊት የፈጸሙ ሰዎች በቀጥታ ለህዝብ እንዳታቀርቡ በሚል ጥያቄ ስናነሳ ተኩስ የጀመሩት እነሱ ናቸው። ብሬን መተኮስ ምናምን የተኮስ የጀመሩት እነሱ ናቸው። እዛም በኋላ ብዙ ሰዛ በላይ ብዙ ሰው መጎዳት የለበትም፣ ብዙ ሰው መሞት የለበትም። እኛ ሞር ከተማውን ወደ አላስፈላጊ ነገር እስከ መከት ብለን ነገሮቹ በዛ ደረጃ እንዲያልቁ አድርገናል። እንግዲህ የነበረው ሂደት ይሄ ነው። አሁንም እኛ ከፋኖ ጋር ተፋላ ነው። ለፋኖ በትክክል እውነተኛ ፋኖ ዲዘር የሚያደርገው እኛም በፋኖነት ደረጃ ሁሉም ሰው ለአማራ ክልል ፋኖ ነው። ችግር ሲመጣ ታጥቆ የሚነሳ ነው። ያ አያጣለም፣ ባይ ዴፊኒሽን አያጣለም። አሁን ሽን ፕሮፖዛል ይዘን ስንቀር ሰርቶ ማይበላ ሌባ ግሩፕ አለ፣ የተደበቀ ግሩፕ አለ። ያ ግሩፕ ሰርቶ መብላት ስላልቻለ ፕሮፖዛል አክሴፕት ለማድረግ ላለማድረግ ካለ መስጠቀት እንደሚወራ ከፋኖ ጋር ቅጣላሁም አሁንም እየሰራ ነው። ፌደራል ሰው ሀገራቸው እንዲያገለግሉ በኢኮኖሚ እንዲጠቀሙ ነው እየሰራ ነው ምስል ነው። እነዚህ ግሩፖች ግን በፋኖ ስም በጣም ነገሩን በጣም
አልኩል። የጎንደር ከተማ የጸጥታ ምክር ቤት ትላንት ባወጣው መግለጫ በቡድን ተደራጅተው ህገወጥ ተግባር ሲፈጽሙ ነበር ያላቸውን 77 ግለሰቦች በቁጥጥር ስር መዋሉን አስታውቋል። አድማጮች የኛ ዘገባ አልተጠናቀቀም። በጎንደር ከተማ ተደራጅተው ነበር በተባሉት ቡድኖች ተፈጸሙ ከተባሉት ወንጀሎች ውስጥ የተወሰኑትን ለመፈተሽ ሞክረናል። በነገው ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የኢትዮጵያ ፖለቲካ ጤና በኢዜማ መሪ ምርመራ። ከኢዜማ መሪ ፕሮፌሰር ብርሃኑ ነጋ ጋር ሰሞኑን የጀመርነው ውይይት ይቀጥላል። እጅግ ባየለው የኮቪድ-19 ወረርሽኝ ንግግር ምክንያት አቆይተነው ነበር። ፕሮፌሰር ብርሃኑ በቀደመው ውይይታችን ስለ ኮሮና ቫይረስ ዓለም አቀፍ ወረርሽኝ እና ስለ ህዳሴ ግድብ በሁለቱም ጉዳዮች ላይ የራሳቸውን ፓርቲ ጨምሮ በተለያዩ ጎራዎች የቆሙ የፖለቲካ ኃይሎች ስላሏቸው አቋሞችና ሊኖራቸው ይገባል ስለሚሉት ድርሻ ተናግረዋል። ሁለቱም ጉዳዮች መንግስት ተቃዋሚ ሳይባል የሀገር የደህንነትና የሉዓላዊነት ናቸው ብለዋል። የወቅቱን የኢትዮጵያ የፖለቲካ አየርና የመንግስቱንም ጤና ፈትሸዋል። አንድ ሁለት ሳምንታትን ብንሻገርም ፕሮፌሰር ብርሃኑ ጠቃሚ ሀሳቦችን አካፍለዋልና ካቆምንበት እንቀጥላለን። እርሶ ለጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ከምል ዶክተር አብይ ለበል ምክንያቱም የዛሬ 2 አመት አካባቢ እርሳቸው ገና ሙሉ በሙሉ ስልጣኑን ሳይቆጣጠሩ ስልጣኑን ሳይዙ የአብይ አስተዳደር የሚባል መንግስት ሳይመሰርቱ እርሶ ገና ሆኖ ሳለ የኔ ቃል አይደለም በትምህርት ተጠቅሶ ነው ይሄንን መናገረው እና ድጋፉን ሲገልጹ የነበረው ከዚያን ጊዜ ጀምሮ ነው። ሰሞኑን በሚሰጧቸው አንዳንድ ሐሳቦች በየክፍተቱ በየስንጥቁ እየሾለኩ የሚወጡ አንዳንድ በዚህ መንግስት ላይ እርሶ ያሉትን አመለካከት አልፎ አልፎ እንዶ በጭላንጭል የሚያሳዩ ሐሳቦች አሉና ያን ጊዜ ሰጡ የነበረው ድጋፍ ለጠቅላይ ሚኒስትር አብይ አህመድ አሁንም እንዳለ ነው ወይስ ጥርጣሬ ያለውት በዚህ አስተዳደር ላይ?
መጀመሪያ ያኔም ቢሆን የለውጡን ሂደት ደግ ሲሰራ የነበረ የመንግስት ተቋም በአንድ ጊዜ ተገልብጦ ሁሉ ነገር ሰላማዊና ንጹህ የመወዳደሪያ እንትን ይፈጥራል የሚል ቅዠት አልነበረንም። ይሄ አስቸጋሪ ሂደት እንደሚሆን በዚህ አስቸጋሪ ሂደት ውስጥ ስህተቶች እንደሚፈጠሩ እነኚህ ስህተቶች እየታረሙ መሄድ እንዳለባቸው ዴሞክራሲያዊ ስርዓት መመስረት እኮ ምናልባት በጣም ከባዱ ስራ ነው። እኔ ብዙ ጊዜ የምናገረው አለ ሀገራችን ውስጥ ስብሰባዎች በሚደረጉ ጊዜ እነ ፈረንሳይ እኮ 100 አመት ፈጅቶባቸዋል ዲሞክራሲያዊ አብዮት ከጀመሩበት ጊዜ ጀምሮ የተረጋጋ ዲሞክራሲያዊ ስርዓት ለመፍጠር ሶ እንደዚህ ቀላል ይሆናል የሚል ቅዠት አልነበረንም። ድጋፋችን እምነታችሁ ያ ከሆነ እውነተኛ ዲሞክራሲያዊ ስርዓት እንዲመጣ ከሆነ ፍላጎታችሁ ከናንተ ጋር ነን። በፖለቲካ ሐሳብ ልንለያይ እንችላለን። እኛ ልዩነቶቻችንን ለህዝብ አቀርበን ተከራክረን እኛ በዚህ እንለያያለን ዘፎር እኛን ምረጡን እነሱን አትምረጡ ልንል እንችላለን። ግን ፍርሃቱ እንዲፈጠር እምነቱ ካላችሁ ያን ፍርሃት ለመፍጠር በሚደረገው ሂደት የሚመጡ እንቅፋቶችን ለመጥረግ እንተባበራለን። ይሄ because ያ ፍርሃት መጀመሪያ መኖር አለበት። የፖለቲካ የሚባለው ነገር እንዲኖር አገር መኖር አለበት። ፖለቲካ የሚባለው የሰለጠነ ፖለቲካ እንዲካሄድ ሰላም መኖር አለበት። እነኚህ ነገሮች በመስጠት ሂደት እንተባበራለን በሚል ነው። ሶ ያ ፕሪንሲፕል ነው ከበፊቱ ጀምሮ ይዘን መጣ ነው አሁንም ያለን። ይሄንን በቅርብ ጊዜ ያቀረብኩትን ጋዜጣዊ መግለጫ በሚመለከት ከሆነ ያልከው ሁሉ ጊዜ በሰው ልጅ የስልጣኔ ሂደት ታሪክ በአንድ በኩል ፍርሃት አልበኝነት ይሄ ቅድም ያልኩት አይነት ሁሉም በየጎጡ ተከፋፍሎ ከመንጃ ይዞ የሚታቆስበትና የሚተላለቅበት ነገር እንዳይኖር ያስቆመው መንግስት የሚባለው ጠንካራ ተቋም መፈጠሩ ነው። መንግስት ኢዝ ኢምፖርታንት የሰለጠነ ህይወት እንድንኖር ከፈለግን መንግስት ማለት በጣም አስፈላጊ ተቋም ነው። ይሄ መንግስት ግን ዝም ብለህ ከለጠከው መስመሩን ደሞ ስቶ መንግስት ህዝብን የሚበድል መንግስት ህዝብን የሚረግጥ ሊሆን ይችላል። ያን ደሞ በታሪክ በሰፊው ያየ ዴሞክራሲያዊ ስርዓት እንፍጠር ማለት በእነኚህ በሁለቱ መሐከል ያለች ቀጭን መንገድ መሄድ ነው። አስቸጋሪ ነች እና መንግስት ስልጣን ላይ ያሉ ኃይሎች ካልተጠነቀቁና ከዚህ በፊት የለመዱት አይነት በተለይ እንደኛ አይነት በሪፎርም ሂደት ላይ በፊት የነበሩት ኃይሎች አሁንም በስልጣን ላይ ባሉበት ሂደት ላይ እያለፉ ማህበረሰቡን ሊረግጡ የሚችሉ የጨዋታ ሜዳውን ሊያበላሹ ሊያሰናክሉ የሚችሉ ነገሮች ሲያደርጉ ግን ይሄን ነገር አታርጉ፣ ይሄ ትክክል አይደለም፣ ቢኮዝ ወደ መጥፎ ቦታ ይመራናል እያሉ መገሰጽና መምከር ግዴታችን ነው እና ያደረግነውም ይሄንን ነው። ይሄንን ለፐብሊኩ በአጠቃላይ የተናገርነው ፐብሊኩ መጠንቀቅ ስላለበት ነው። ፐብሊኩ ውስጥ ያሉ የተለያዩ ኃይሎች ቀደም ያልኳቸው ምሁራኑ፣ ሲቪክ ማህበረሰቡ ሁሉ ይሄ ኃላፊነት እንዳለበት እንዲያውቅ ነው። ባለፈው ጊዜ በዚህ ከገንዘብ ማሰባሰብ ጋር ምናምን በተያያዘ የሰሯቸውን ስራዎች ስናይ ነው ይሄ የድሮን በፊት ኢህአዴግ ሲሄድበት የነበረውን አይነት ሂደት ነው እየተሄደ ያለው። ተጠንቀቁ፣ እዚህ ላይ ይሄ ነገር አደጋ አለው የሚለውን ለማሳየት ነው። ከዛ ውጪ ዴሞክራሲያዊ ስርዓት ለመፍጠር እስከወሰኑ ድረስ እና በዛ መንገድ እስከሚሄዱ ድረስ ያንን ስርዓት እስከመፍጠር የሚወስድ ድጋፍ ሁላችንም ማድረግ አለብን ብለን እናምናለን። ከዛ ወጥተው ግን ያንን የዴሞክራሲያዊ ስርዓት የመጫወቻ ሜዳ የሚያዛባ ነገር ከሰሩ ኢንከመንቶች ታውቃለህ፣ በስልጣን ላይ ያሉ ኃይሎች ኢቭን ዴሞክራሲያዊ ሀገሮች ውስጥ ሁሌ ያንን አንዳንዴ እየረገጡ የሚያልፉት ነገር አለ። እንደኛ ደግሞ አዲስ ስለሚሆን ሁሉም ሴንሲቲቭ ስለሚሆን በዚህ ላይ ጥንቃቄ ያድርጉ ለማለት ለመምከር ነው ያደረግነው። ይሄንን እንቀጥላለን። ስህተት በምናይ ጊዜ ስህተቱን እናግራቸዋለን። ይሄ ግን እነሱን ለመጣል ለማዳከም ለምናምን ሳይሆን ይሄ በጋራን መስረት የምንለውን ዴሞክራሲያዊ ስርዓት በተለመደ አካሄድ በመሄድ እንዳያበላሹት ለመንገርም ነው።
ለመሆኑ መንግስት አደብ ማስገዛት አለበት ሲሉ ምን ማለት ነው ፕሮፌሰር?
ከጨዋታው ህግ የተቀመጠው የጨዋታ ህግ ዴሞክራሲያዊ ስርዓት ለመፍጠር በተደረገው ስምምነት መሰረት ያለ የጨዋታ ህግ ማክበር ማለት ያንን ላላከበረ ከዚህ ውጭ መሄድ እንደማይችል ሊያስቆመው የሚችለው መንግስት ነው። ሌላ
ምን አድርጎ ያስቆመው የሚል ሀሳብ አሉት? እርስዎ መንግስት ቢሆኑ
ለምሳሌ ስብሰባ ሲደረግ ስብሰባ ለመረበሽ የሚሞክር እንትን ሀይል ካለ የመንግስት የጸጥታ ሀይሎች እንደነኚህ የሚበጠብጡ ሀይሎችን ማስቆም አለባቸው። ምንም ይሄ ጥያቄ የለውም። በጉልበት ሰዎችን ኢንቲሚዴት እናደርጋለን ብሎ የሚንቀሳቀስ አካል ካለ ያንን አትችልም ብሎ አደብ እንዲገዛ በመንግስት የጸጥታ ኃይሎች በኩል እርምጃ መውሰድ አለበት። ከጸጥታም አልፎ አንዳንድ ኢቭን በምርጫ ቦርድ በኩል የፖለቲካ ኃይሎች የምርጫ እንቅስቃሴ በሚያደርጉበት ጊዜ ከመስመር የወጣና የጨዋታ ህግ ብሎ ራሱ ምርጫ ቦርድ ያስቀመጠው አለ። ከዛ ውጪ ሲንቀሳቀሱ ካየ ዝን ምርጫ ቦርድ ማስቆም አስፈላጊ ከሆነም ከውድድሩ መሰረዝ አለበት። እነኚህ የትም ሀገር የሚደረጉ ነገሮች ናቸው። ዴሞክራሲያዊ ስርዓት የጨዋታ ህግ አለው። በዛ ጨዋታ ህግ መሰረት ነው ሁሉም መጫወት ያለበት። ከዛ ውጪ አልጫወትም፣ በዛ ህግ አልጫወትም የሚል ካለ ደን የጨዋታ ህጉን አልተቀበለም፣ ደን እዛ ጨዋታ ውስጥ ሊገባ አይችልም። ይሄ እኮ እግር ኳስ ሜዳ ገብቶ ልጫወት ብለህ ገብተህ ሽጉጥ ይዘህ ተቃራኒ ተርሲኒ በመጣበት ቁጥር በሽጉጥ እየመታህ የምትሄድ ከሆነ እግር ኳስ ጨዋታ አይደለም። የጨዋታ ህጉን አፍርሰዋል ግን ቀይ ካርድ ሰጥቶ ያባርሃል አይደለም እንዴ? ምንም አይነት
በሽጉጥ
ቴበር ማለት ነው።
እሺ፣ የብልጽግና ፓርቲ ካድሬዎች ፕሮፌሰር ብርሃኑ ያሳድዱናል፣ ያስሩናል፣ የመንግስት አገልግሎት በአመሳሶ እየሰጡ ናቸው፣ የመንግስት ንብረት መኪኖች፣ ቢሮ፣ የጽህፈት ቁሳቁስና ሌላም ሁሉ ለፓርቲ ጉዳይ እየተጠቀሙ ናቸው እያሉ የሚከሱ ተቃዋሚዎች እየተሰሙ ናቸው። በተለይ ኦሮሚያ ውስጥ፣ ሶማሌ ክልል ውስጥ እና ሌሎችም ቦታዎች ላይ ይሰማሉ። እርስዎ ይህንን ክስ ይጋራሉ ወይም የእርስዎ ፓርቲ ይጋራሉ ወይስ የምታዩበት መንገድ አላችሁ? አመሰግናለሁ ፕሮፌሰር። ይቀጥላል ንግግራችን። ሙሉ ውይይት በነገራችን ላይ በዌብሳይታችን እና በፌስቡክ ገጻችን ላይ ይገኛል። ሰው የበዛበት ቦታ አይግቡ፣ አይቀላቀሉ፣ ራሱን ይነጥሉ፣ አፍና አፍንጫውን ይሸፍኑ፣ ፊትዎን አይነካኩ፣ ይንቁ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። በተከታዮቹ ዘገባዎች በየማህበረሰባቸው የነቃ ተሳትፎ ከነበራቸውና ሰሞኑን ካለፉ ኢትዮጵያውያን ሁለቱን ባጭር ባጭሩ እናስባለን። አትላንታ ጆርጂያ የሚገኘው የአድማስ ራዲዮ ባለቤት እንዲሁም አዘጋጅና አቅራቢ ቴዎድሮስ ዳኘ መጋቢት 24 አረፈ። በራዲዮው ለ20 ዓመታት ከማገልገሉ በተጨማሪ ድንቅ የሚባል መጽሔት ማዘጋጅ ነበር። ቴዎድሮስ በብዙ ማህበራዊ አገልግሎቶች ላይ ሲሳተፍ ቆይቷል። ጽዮን ግርማ ባለቤቱንና ጓደኞቹን አነጋግራ ተከታዩን አጠናቅራለች።
ከ22 ዓመታት በፊት መኖሪያውን ከአዲስ አበባ ወደ ዩናይትድ ስቴትስ አትላንታ ከተማ ያደረገው ቴድሮስ ኃይሌ ዳኒ ሲዲድን ቅኝ ቅርጽ ያለው መጣሪያ አግኝቶ ነበር። ድንቅ ለከተማው ነዋሪዎች መረጃዎችንና ማስታወቂያዎችን አጣምሮ በነፃ የሚሰራጭና በርሱ የሚዘጋጅ መጽሔት ነው። ከ14 ዓመት በፊት የጀመረው አድማስ የተሰኘው የማህበረሰብ ሬዲዮ ደግሞ ቆይቶ ቴዲ አድማስ የተሰኘ ሌላ ስም አስወጣለት። አትላንታን የረገጠ ቴዲ ድንቅና ቴዲ አድማስን ለማወቅ ጊዜ አውስድበትም። በተለይ ማህበራዊ ጉዳዮች በከተማው በተሰናዱበት ቦታ ሁሉ ቴዲ ነበር። በአትላንታ ከተማ ነዋሪ ሆነው ዳዊት ከበደ ወየሳ ይህን ዘወትር ቅዳሜ ከሰዓት በኋላ በአትላንታ ከተማ የሚሰራጨውን አድማስ ሬዲዮ አብረውት ከጀመሩት ሰዎች አንዱ ነው። ትውውቃችን ከ25 ዓመታት በፊት አዲስ አበባ ውስጥ ሲሆን ዩናይትድ ስቴትስ ስንመጣ ደግሞ በድጋሚ ባልንጀሮች ሆነን ይላል።
ኦሃዮ እያለሁኝ የህብረተሰብ የሚል መሰለኝ ነበረኝ። ቴሌ ደግሞ ድንቅ የሚል ነበረው። የስራ አንድነት ስለነበር በዚህ በፕሬሱ ላይ አንድ ላይ ለመስራት የተነጋገርን ተባበር ነበር። እኔ ወደ አትላንታ መውቅ እስከማለት አትላንታ ከመጣሁም በኋላ አድማስ ሬዲዮን አብረን ጀመርን፣ አብረን መሰረትን። ሌሎችም ሰዎች እያስገባን ዳንኤል አስቅድ መንግስቴ፣ መልካም ደርሰመወርቅ አብረ መስራት ጀመሩ። እንደዚህ እያለን በዛ ነው ሰው የስራ ግኝታችን የሚጀምረው።
የድንቅ መጽሔትና የአድማስ ራዲዮ ባለቤትና አዘጋጅ ቴድሮስ ኃይሌ አዲስ አበባ ከተማ ቂርቆስ ክፍለ ከተማ እንደ አውሮፓውያን አቆጣጠር በመጋቢት 1973 ዓ.ም ነው የተወለደው። የመጀመሪያና ሁለተኛ ትምህርቱን በወንድማማችና ሽመልስ ሀብቴ አጠናቆ በንግድ ስራ ኮሌጅም በሴክሬታሪያል ሳይንስ ተመርቋል። በመሐድ ውስጥ በወጣቶች ማዕከል ተሳትፏል። ኢሰመሙ ደግሞ የመስራቹ የፕሮፌሰር መስፍን ወልደማርያም ልጁ ጻፊ እንደነበር በህይወት ታሪኩ ላይ ተካቷል። ቴዲ ቅዳሜ መጋቢት 19 2012 ዓመተ ምህረት የቅዳሜ ከሰዓት ፕሮግራሙን ከስቱዲዮ እያስተላለፈ በገጠመው ህመም ድንገት ወደቀ። የአስር ዓመቷ ኪያኪ ቴድሮስ እና የስድስት ዓመቱ አልአዛር ቴድሮስ ሁለት ልጆቹ እናትና የትዳር አጋሩ ወይዘሮ ራሄል ካሳ ባለቤቴን ለዚህ የሚያደርሰው ህመም አልነበረውም ትላለች።
ይህን ያህል ለዚህ የሚያደርስ አይነት ህመም አልነበረውም። ረጅሙን ጊዜ ጉንፋን እንኳን አሞት እንደዚህ ባሰ ብሎ ማያቅ ልጅ ነው። ግን ከሁለት ወር በፊት ትንሽ አሞት ነበረ። ግን ከዛ በኋላ ተሽሎት ገና ሆኖ እንደውም እሱ ሀሳቡ በሙላ የሚያስበው ስለዚህ በሽታ ስለ ኮሮና ቫይረስ ኢትዮጵያ ምን ይሆናሉ ይለኛል፣ እንደዚህ ነው ይለኛል። እና በጭራሽ ሀሳቡም ምንም ብለድ ፕሬዠሩም ጥሩ ነበር። ማታ ለክቶ በጣም ጤነኛ ነበረ። በቃ ከልጆቹ ጋር ኳስ በዛ ሳምንት ኳስ ሁላ ወጥቶ የተጫወተ ሰው በጣም ጤነኛ ነበር። የሆነ አንዳንዴ ብሎ አቅለሸለሸኝ ነገር የሆነ ነገር ሲለኝ አንተ ግን የኮሮና ቫይረስ አስጨንቆሃል መሰለኝ፣ ምንድን ነው ኢትዮጵያ እያልክ እንትን ታደርጋለህ። ለእኛ እንደውም በጣም እያሰበልን ቪታሚን ምናምን ዋጡ ምናምን እያለ ትንሽ እንዲህ ማሰብ ጀመርክ እንዲህ ምናምን እለው ነበረ እንጂ የተለየ ህመም ምንም አልታየበትም።
አርብ ምሽት ቤተሰቡ በተለየና ደስ በሚል ሁኔታ የጋራ ነገሮችን በጋራ ሲያከናውን ማምሸቱን የምታስታውሰው ወይዘሮ ራሄል ቅዳሜ ጠዋትም ከመለያየታቸው በፊት ቀለል ባለና በፈገግታ በታጀበ ጨዋታ በተሞላበት ሁኔታ በቃ ማታ እንገናኝ ተባብለው መለያየታቸውን ታስታውሳለች።
የመጨረሻው ቀን በጣም ልዩ ነበረ። ከማታው ቀን የተጀመረ ከልጆቻችን ጋር አብረን ተከታትለን ወጥተን ብዙ ጊዜ ለየብቻችን ነው የምናደርገው ጸሎት፣ ግን አብረን ነው አፍታችንም ጸሎት ያደረግነውም። ጠዋትም እንዳልኩሽ ቁርስ ሰርቶ የሚወደውን ብዙ ጊዜ አልጋ ማንጠፍ ቤት ማስተካከል ይወዳልና አልጋውን አንጥፎ ቁርሳችንን ባባንተን የምትሰራው ምናምን ተብሎ ቁርስ ሰርቶ ከዛም እኔ ተከትየው ነበር የወጣሁት እና ልብሱ ይህ ያምራል አያምርም ተባብለን እና በቃ በጣም የሚገርም አሳልፈን ነው። ከዛ ይሄኛውን እንደዚህ ነው ይሄኛው ስለሚያምረው ብሎኝ መኪና ውስጥ ገብቶ እንደሄደ ነው። ያው ሬዲዮን ላይ ያለ ላይፉ ኢንተርቪዎች በተከታታይ ኢንተርቪው ያደርግ ነበረ። ከዛ በኋላ ግን ትንሽዬ በመሀል ቤት ውስጥ ሆኜ ሌላ ነገር እያደረኩ ነው መሰለኝ ትንሽ ፕሮግራሟ ትንሽ አለፈች እና ዞር ስል እህቴ ምንድነው ሬዲዮን እኮ እንትን ሆነ ሙዚቃ ብቻ ሆነ ስትለኝ አሁንም ስሰማ ይሆናል እና ቴክስት አደረኩ። ከዛም ቆየውኝና አሁንም ደግሞ ምንም ነገር አይመለስም ግን ብዙ ጊዜ ሳተርዴ ምናምን እቶች ጋር ስለሚሄድ እዛ እየሄድኩ ነበር የሆነ ቃል ምግብ ምናምን ተራርችላቸው ከዛ ጓደኞቹ ደውለው ለእህቶቼ ነግሯቸዋል ገና አልገባውም ነበር በር ላይ ሆኜ ደውዬለት ነበር ምንም ሳይመልስልኝ ሲቀር ፈጣሪ ሆይ በሰላም ያርገው ብቻ ምናምን ብዬ ገባው ያው በዛ አጋጣሚ ነው ቴሊኮ እንደዚህ ስትለኝ ማመን ያቃተኝ በቃ ደወልን ምንም የሚመልስም አልነበረም ፒድሞታክ ቤት እንደተወሰደ ሰማሁ ያው ምንም አይነት ነገር እንደማይሰማ ነው ያወቅኩት።
ከዚያም ቴዲ ህይወቱ እስካለፈበት ቀን ድረስ ለተከታታይ ቀናት ሆስፒታል ተኝቶ ከከፍተኛ ቀዶ ህክምናን ጨምሮ ህይወቱን ለማትረፍ ብዙ ጥረቶች እንደተደረጉ የምትናገረው ባለቤቱ ራሄል ህመሙ ምን እንደነበር የታወቀው እንኳን ቀዶ ጥገናው ከተደረገለት ሐኪም ከተረዱ በኋላ እንደሆነ ታስታውሳለች።
አይነቱ ብሬን አኖሪዝም ይሉታል ያ ነው ለዚህ ለሞት ያደረሰው ስራ ላይ ያለም ኮንሺየንስ የሆነበት የወደቀበት ምክንያት በዛ ምክንያት ነው ወይ ብለድ ፕሬሸር አይደለም ሁሌም እንደሚባለው ስትሮክ ምናምን አይደለም ሰው እንዲያቀው ነው ገባሽ ለሌላ ጊዜ ያው የሚማርበት ነገር ነው ራሱን ራስ አመመኝ ተብሎ ዝም ብሎ ትንሽ ጊዜ ሲያምሽ ቡና ነው ምንድነው ያለን እናልፋለን አይደል እንደዛ መደረግ የለበትም ለወደፊት ገም ከቴዲ የሆነ ነገር መማር አለበት በዛው በብለስ ትሬጀር ምክንያት የገባ ቀን ነግሯታል ራሴን ነው የሚያመኝ ሲላል ልብ እየተባለ ነው የታየውና ልቡ ደና ነው በቃ ደና ነው ይውጣ ነው የተባለው ግን መሆን ያለበት በዛ ሰዓት ወይ ስካን ቢደረግ ወይ ኤምአርአይ ቢታይ ምናምን ይሄን አልሳይደርስ ወይ ሰርጀሪው ጥሩ ይሆንና እግዚአብሔር ካለ ይተርፋል።
በፊት አላወቀውም።
ይሄ ሰርጀሪውን ያደረገው ዶክተር በምንድነው ኬዙ ያው ብለድ ፕሬሸር ነው ወይ ብዬ ነበር እኔም ራሱ ያው ሁላችን ሁሉም ሰው እንደሚለው ያው ስትወድቂ ምናምን ይባላል አይደል ብሬን ውስጥ ደም ሲፈስ እንደሱ የሚባል ነገር ስላለ እንደዛ ጠብቄ ነበር እየጠየኩት እየሰማው ያለሁትኝና ዶክተሮቹ ነበሩ አጠገቤ ግን እሱ ያለው እንደሱ አይደለም በሽታ ይሄ ነው ብለው ሁለተኛም ያለፈ በህይወት ካለፈም በኋላም ቁጭ አርገውም ስክሪን ያሳዩኝ የገለጹልኝ ይሄ ነው አወርነሱ የለንም አናቀውም ብዙም የሚታወቅ በሽታ አይደለም።
ከህክምናው በተጨማሪ በአትላንታ ከተማ የሚገኙ የሁሉም እምነት ተከታይ ኢትዮጵያውያኖች የቴሌ ኮንፈረንስ ያካሄዱ ጸሎት ሲያደርጉለት ቢቆዩ ጥቅምት 23 ቀን ለሊት ለጥቅምት 24 አጥቢያ ማለት ነው እርሷ የሃይማኖት አባቶችን ይዛ ሆስፒታሉ ከገባች በኋላ ህይወቱ ማለፉ እንደተነገራት ገልጻለች። ቴዲ ብዙ ነገር ነው ያጎደለብን ትላለች።
ያለችውን ታይም አብቃቅቶ ከልጆቹ ጋር ባለችው ሙመት ሁሌ ሲጫወት ነው የሚገኘው ብዙ ጊዜና ለሙሉ ቤተሰቡ ለኔም ይሁን ያለውን ሰዓት አብቃቅቶ በጣም ጥሩ ጊዜ ጥሩ አባትና ጥሩ ትዳር ጓደኛዬ ነው በቃ ቴዲ ማለት ልጁ ነው ለኔ እሱን ማጣት ከባድ ነው ለኔ ቤተሰቦች ለወንድሞቹ ለኔ ቤተሰቦች ማለት አገርም ያቀፈኛል በቃ ቃላቶች በሙላ ያሉኝ አይመስለኝም በጣም ነው የሚወዳቸው እነሱም በጣም በቃ አስብራውት ወንድሞቹም እዛም ያሉት እነሱም እንደዛ አይ ቲንክ እንጃ ከተፈጠረም ይሁን አላቅም ለኔ ቴዲ ታዛዥ ነው ለኔ ሁሉ ሰሚ ነው ወንድሜም ነው በቃ እንጃ ብዙ ነገር እንዴት ልልሽ የምችለው እዚህ ጋር ሂዴን አርግ ብለው ምንም ነገር ሳይቀድበው ለማንም መሆንም ይሆናል ለእህቶችም ለራሴም እንደ ወንድሜም ነው ለልጆችም በቃ መሆን የሚችለውን ያህል የሚሆን ጥሩ አባታቸው ነው ያጡት።
የቴዲን ከዚህ ዓለም በሞት የመለየትን መርዶ መስማት ለልጆቹ ከባድ እንደሆነባቸው ትናገራለች ወይዘሮ ራሄል።
ትልቋ ያው በጣም ነው የከበዳት ግን የሚያናግራት ሰው ካውንስሊንግ ነግሬ እነሱ መጥተው አናገሯት ወዲያው አልነገሯትም ለጭንቅላቷም ጥሩ ስላልነበረ መጀመሪያም አሞታል ብያታለሁ በወቅቱ ግን በጣም አስኪ ነው ምናምን በደንቡ አባትሽ በጣም አሞታል ብዬ ተነግራት በንጋታው ከእንደገና ነው የተነገራት። ትንሹም እሱ ብዙም አላወቀም ነበር አሁን ግን ነው ጥያቄ በጥያቄ ሆኗል አባቱ ሱም ያቀው አባቱ በጤና ተጫውቶ አግኝቶ ደስተኛ ሆነው ስለሸኙት ለምን ባባ አዩ ካም ቴክስ ማረጉላ ጀምሯል።
እዚህም ፕሮግራም አዘጋጁ ሰይፉ ፋንታሁን የቴዲ የቅርብ ጓደኛ ነው። የቴዲ ድንገተኛ ህልፈት ከእጅግ አስደንጋጭ ዜናዎች አንዱ እንደሆነበት ይናገራል።
ሰው እንኳን ከአትላንታ መጣው የአትላንታ ነው መኖረው ሲለኝ መጀመሪያ መጠየቀው ቴዲ ድንገት ታቋለ ወይ ነው። በጣም ይገርምሽ በጣም ሚጥር በጣም ለማወቅና ለማሳወቅ የሚጓጓ አይነት ሰው ነው። እና ቴዲና እኔ ስንተዋወቅ አንድ 12 ዓመት ይሆነናል። የተዋወቅ ነው በዳዊት ከበደ ወይስ አማካይነት አትላንታ ስለሚኖር እሱም ያስተዋወቀን። ከዛ በኋላ በቃ በተለይ መረጃ ሲፈልግ አዲስ አበባ እኔ ስልክም ሆነ አንዳንዱ መረጃዎች ሰጠዋለሁ። የውጭ ነገር ካለ እሱ ይሰጠኛል። በተለይ አትላንታ የነበረው የኢትዮጵያውያን የእግር ኳስ ዝግጅት ጊዜ አብረን አትላንታ ያሉ ሬስቶራንቶችን በማስተባበር የለየት ያለ ሬዲዮ ፕሮግራም አብረን ሰርተናል። እና ቴዲ በጣም የሚገርምሽ በቃ የስራ ሰው ነው። በስራ ነው ራሱን ቢዚ የሚያደርገውን በስራ ነው። ብዙ ይነግረኛል ማለት እናንተ አዲስ አበባ የሚያገዛችሁ ሰዎች አሉ። አሁን ለምሳሌ እኔ ቴሌቪዥን ሰው ስሰራ በትንሹ 20 ምናምን ሰው አለ አጠገቤ። ሬዲዮ ስሰራ በቴክኒሽያን ነው የሚያዘጋጁ፣ ወሬ የሚያሰናዱ፣ ሀሳብ የሚያቀብሉ ብዙ ሰዎች አሉ በዙሪያችን። እና ቴዲ ግን አትላንታ እንዳየሁት ሬዲዮ ሲያዘጋጅ ያን የምታየውን ከቴክኒሽያን ጀምሮ ራሱ ነው፣ ወሬው የሚፈልገው ራሱ ነው፣ ማስታወቂያ የሚያነበው ራሱ ነው፣ መጽሔት ብቲ 70-80 ገጽ መጽሔት ራሱ ጽፎ ራሱ ሊያውቱን ሰርቶ ነው። እንቅልፍ የሚባል ነገር የለውም። እንደዛም ሆኖ ግን በጣም ይገርምሽ ለሻይ ቡናና ለጨዋታ ደግሞ ጊዜ አለው።
ቴዲ በአትላንታ ከተማ ለሚደረጉ ወይም ለሚፈጠሩ የማህበራዊ ክንውኖች ዋና ተጠሪ እስከ መሆን ደርሶ ነበር ይላል ሰይፉ።
አንዴ ማስታውሰው አባባ ተስፋዬ ወደ ሌላ ግዛት እየሄዱ ይመስለኛል ከዋሽንግተን ዲሲ ተነስተው ወደ ቺካጎ እየሄዱ መሰለኝ ኮኔክሽን ፍላይት ይሁን ምናምን ነገር አትላንታ ሲቆም ፕሌኑ ወረዱ አትላንታ ኤርፖርት ውስጥ አባባ ተስፋዬ ተገኙ። እዛ እንደ አበሻ ሲያቸው ጊዜ ቀጥታ ደውሎ ቴዲ ጋር እና ቴዲ የበረረ ሄዶ አባባ ተስፋዬን ሆቴል አድርጋ ሲይዞ አሳድሮ በሚቀጥለው ቀን ነው ወደና እንኳን ምንም ነገር ሲሆን የአትላንታ ህዝብ የሆነ ነገር ካየ ችግር መጀመሪያ ቴዲ ጋር ነው የሚደውለው። እሱም መላያጣ እኔ ቴዲ ስራውን ያህል ታውቋል ብዬ አላስብም። እውነቱን ለመናገር እኔ አሁን እንደዚህ ጠንክሬ የማወራሽ አንድ ሁለት ቀን በተለይ ሬዲዮ እየሰራ ነው የወደቀው አድማጭ እያናገረ እንዲህ አይነት ነገር ስትሰሚ በጣም ታውቂው አንድ የቅርብ ሰው ለምሳሌ እኔ አባቴን አስታምሜ ነው ቀበርኩት። ያ ማለት በጊዜ ሂደት ዝግጁ ነበረ ውስጤና ቅስም ስብር የሚያደርግ ነገር አላጋጠመኝም። በጊዜ ሂደት ሁለት ሶስት ወር የተጠበቀ ነገር ሲሆን ውስጥ የተዘጋጀ ይመጣል። የቴዲ ከሀያ ቀን በፊት ኢንተርቪው አድርገ ነው ታዲያ ሳድስ ፕሮግራም ላይ አመም ያደርገኛል ጀርባዬን ብሎ እርጅና ነው እያልን እያሾፍን መሞቱ ሶስት ቀን ነው አራት ቀን በፊት ደግሞ ስዊድ ውስጥ ያለ ልጅ ኮሮና የያዘው ልጅ ቃለ ምልልስ አድርጎለት ለእኔ ሰጥቶኝ ለቲቪ እንዲህ መረጃ የምትለዋወጪው ሰውዬ ድንገት የሆነ ነገር ሲሆን አንድ ሁለት ቀን የሚገርምሽ በጣም ከፍተኛ የሆነ ድብር ተጫጭኖ ነበረ። በጣም አልቅሰሽ የማያወጣልሽ ነው። ቀብሩን በፌስቡክ ነው የተከታተል ነው እንዲህ ነገር በቃ የመንፈስ ስብራት በጣም ልሽ ለሱስ አረፈ። ለቋሚ ግን በጣም መከራ ትቷል። እና እንዲህ አይነት የሚያገለግል እኔ አትላንታ እውነቴን ነው የምልሽ ትልቅ በቃ በተለይ ኢትዮጵያውያንን አንድ የሚያደርግ አንድ ትልቅ ሰው እንዳጣች ይሰማኛል። እና ላለፉት ሳምንታት ጅም ታውቂዋለች ቴዲን የብዙ ሰው ስሜት ነው በቃ ያሉት። እኛ ራሳችን ያለንበት የመንፈስ ስብራት አለ፣ ዓለም ያለበት ሀሳብ አለ፣ ጭንቀት አለ። እንደገና እንዲህ አይነት ሀዘን ሲያጋጥም በጣም ልብ ይሰብራል። እና እውነቱን ለመናገር ቀብሩና የታመመ ጊዜ ብደውል ይኖሮ በዚህም ደረጃ ማውራት የማልችልበት ነገር ነበር። አሁን እንደምንም መቼም ያው በጊዜ ሂደት ሰው መሆን ነውና እንዲህ ደግሞ በቃ ለቤተሰቦቹ እንዲጠነክሩ እሱ ያስጀምራቸው መስጊያቱንም ሆነ ሬዲዮኑን እንዲቀጥሉ እንደምንም ተባብረው የሱ ፍላጎትና ሀሳብ ስለሆነ
ባልንጀራው ዳዊት የቴዲን ስራዎች ለማስቀጠል ባለቤቱ ራሄልም ቃል መግባቷን ገልጾ አሁን በመላው ዓለም በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ቴዲ ያለውን ወዳጆች ብዛትና ፍላጎት በማይመጥን መልኩ ያልተሰናዳለት ለመታሰቢያ ስንብት ነገሮች ሲስተካከሉ መታሰቢያውን ለማስተጋጀት ማሰባቸውን ይገልጻል። የድንቅ መጽሔትና የአድማስ ራዲዮ ባለቤትና አዘጋጁ ከሰዎች ተግባቢውና ተጫዋቹ ቴድሮስ ኃይሌ ዳኜ ግባተ መሬት ልክ ዛሬ ሳምንት እሁድ መጋቢት 27 2012 ዓ.ም ተመረተ በአትላንታ ከተማ ተፈጽሟል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን። ተከታዩ ደግሞ ከአትላንታ ወደ ዋሽንግተን ይመለሳል። ተገኘ ሞገስ ለራሱ ያልኖረ ሙሉ ህይወቱን ለሀገርና ለህዝብ ሰውቶ ያለፈ ብርቅዬ ታጋይ ነበር። ተገኘ ሞገስ ሳይመንን ገዳም የገባ ሳይመነኩስ ቆቤ ጫነ የድር ሰው ነበር። ተገኘ ለህዝብና ለሀገር ሲል ራሱን አጎሳቁሎ የኖረ የህዝብ ልጅ ነበር። ድሎት በኢሃፓ ታሪክ የሚታወቀው በስም ብቻ ነው። እንደ ተገኘ ሞገስ ግን የችጋር ቋት ሆኖ ያለፈ መሪ አይታወቅም። ተገኘ ግን ለድህነት ሳይበገር እስከ ህይወቱ ፍጻሜ ለፍትህ ለእኩልነትና ለዲሞክራሲ እውነት ግንባር ቀደም ሆኖ ሲታገል እድሜውን የጨረሰ መሪ ነበር። እነዚህ ከላይ የሰማችኋቸው ቃላት የሰፈሩት በአቶ ተገኘ ሞገስ አጭር የህይወት ታሪክ መግቢያ ላይ ነው። ስለ አቶ ተገኘ ማንነት ይበልጥ ለማወቅ ፈለኩና በቅርበት የሚያውቃቸውን ሰው አጠያየኩ፣ አገኘው፣ ጠየቁ።
አውቀዋለሁ። ወንደር ከተማ አብረን ቀዳማዊ ስላሴ ሁለተኛ ደረጃ ትምህርት ቤት እንማር ነበር። ግን እሱ ከኔ ምናልባት 3-4 አመት ወደ ኋላ ይመስለኛል። ግን በመንገድ ወደ ትምህርት ቤት ሲሄድ ሲመጣ እኔም እንደዚህ ሲመጣ አየው ነበር። ስለዚህ ከልጅነት ጊዜ ጀምሮ አውቀው ነበር ማለት እችላለሁ። በሩቁ እሱ የሚኖረው አምባጭኔ የሚባለው አካባቢ ነበር እና ከዛ አንስቶ ወደ ፋሲለደስ ትምህርት ቤት ሲመጣ አየው ነበር። እኔ
ዶክተር አለማንተ ገብረስላሴ ናቸው። በቨርጂኒያው ዊሊያም ኤን ሜሪ ዩኒቨርሲቲ የህግ መምህር ሆነው ለረጅም አመታት ያገለገሉ ላለፉት 11 አመታት በጡረታ ላይ የሚገኙ ምሁር ባለሙያ ናቸው። እርሳቸውም የኢሃፓ ታጣቂና ተዋጊ ክንፍ የኢሃሰ አባል እንደነበሩ አጫውተውኛል። ከእናታቸው ከወይዘሮ ጥሩዬ ማዘንጊያና ከአባታቸው የሃምሳ አለቃ ሞገስ አቦዬ ሚያዝያ 18946 ዓመተ ምህረት ጎንደር ጃናሞራ ደረስጌ ማርያም የተወለዱት አቶ ተገኘ በአብነት ትምህርት ቤት፣ ዳዊት ደግሞ በጻድቁ ዮሐንስና በጎንደር ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት የአንደኛና የሁለተኛ ደረጃ ትምህርታቸውን አጠናቀው ሐረር መምህራን ማሰልጠኛ ገቡና አስተማሪ ሆኑ። የህይወታቸው ታሪክ እንደሚናገረው በያኔው ሐረርጌ ጠቅላይ ግዛት መስታሄልና ጅጅጋ፣ ድሬዳዋ ከዚያም አዲስ አበባ አገልግለዋል። አዲስ አበባ ዩኒቨርሲቲም ገብተው የህግ ትምህርት መከታተል ጀምረው ነበር። በቀዳማዊ ኃይለ ሥላሴ የመጨረሻ አመታት አካባቢ የወጣው ሴክተር ሪቪው የሚባል አዲስ ስርዓተ ትምህርት የደሃ ልጅን የትምህርት እድል ይነፍጋል በሚል የኢትዮጵያ መምህራን ማህበር አርባ ምንጭና አዲስ አበባ ላይ በጠራቸው ጉባኤዎች ላይ ተገኝተው እቅዱን ካወገዙት መምህራን አንዱ ሆኑ። የንጉሰ ነገስቱ መንግስት ከወደቀ በኋላም በእግሩ የተተካው ደርግ ያቋቋመው የትምህርት ኮሚቴ ለመምህራኑ የደሞዝ ጭማሪና ሌሎችም ጥያቄዎች መልስ ሳይሰጥ በመቅረቱ ትግላቸውን ቀጥለው ነቀምትና ጅማም ላይ ጉባኤ ሲቀመጡ ተገኘ ሞገስ አንዱ ታጋይና ልዑክም ነበሩ። እንዲያውም ለትግሉ መቀጠል በሚል የመምህራኑ ማህበር ያቋቋመው የድብቅ የአመራር ኮሚቴ አባልና በኋላም የኢመማ የዋናው አመራር አባል እስከመሆን ደርሰዋል። ደርግ የንጉሰ ነገስቱን ፓርላማ አፍርሶ የመማክርት ሸንጎ ሲሰይም አቶ ተገኘ ሞገስ ኢማማን ወክለው የሸንጎ አባል እንደሆኑ ይናገራል ታሪካቸው። በኢማማ መሪነታቸው ከሰራተኞች ማህበር አመራር አባላት ጋር ይገናኙ በነበረ ጊዜ ከኢሃፓ መሪዎችም ጋር የመተዋወቅ እድል አጋጠማቸውና የፓርቲውን ትግል ተቀላቀሉ። በእነዚያ የተያያዙ ትግሎች ምክንያት ጥርስ የተነከሰባቸው አቶ ተገኘ ይታደኑ ነበርና በድብቅ ከሀገር ለመውጣት ተገደዱ። ወደ ሱዳን ከዚያም ወደ ካይሮ ግብጽ ሄደውም ከኢትዮጵያ ተማሪዎች ማህበር ጋር ተቀናጅተው መታገል እንደጀመሩ በታሪካቸው ላይ ተጽፏል። ከዚያም በ1980ዎቹ መጀመሪያ ወደ ዩናይትድ ስቴትስ ገብተው የቦስተን ነዋሪ ሆኑና እዚያም የፖለቲካ ሳይንስ አጥንተው ተመረቁ። ከጥቂት ጊዜ በኋላም በዋሽንግተን ዲሲ አካባቢ የኢሃፓን ትግል ለማስቀጠል ወሰኑና ወደዚያው ዘልቀው እስካረፉበት ጊዜ ድረስ እዚያው ኖሩ። እንብዛም ሳይቀራረቡ በልጅነታቸው የተለያዩት ዶክተር አለማንተ ገብረስላሴ እንደገና ስለተገናኙበት ጊዜ እንዲህ ያስታውሳሉ።
ለመጀመሪያ ጊዜ በቅርበት ያገኘሁት ካርቱም በ1980 ዓመተ ምህረት እንደ ፈረንጆች አቆጣጠር እኔም በስደት እና ፖለቲካ ለመለው እዛ በነበርኩበት ጊዜ
በ72 ዓመተ ምህረት አካባቢ ማለት ነው በኢትዮጵያ አቆጣጠር
72 ዓመተ ምህረት በኢትዮጵያ አቆጣጠር
እሺ
አግኝቼው ተጫውተናል። ሌላም ሰው ነበር ብዙ ተጫውተናል። በዛ ጊዜ ስለ ትግል ነው ብዙ ጊዜ ያኔ ምን ተጋገረው።
ሁለታችሁም ስደተኞች ሆናችሁ ማለት ነው?
ስደተኞችም ታጋዮችም ነበርኩ እና እርሱ በጊዜው የነበረው ካይሮ ነው፣ ግብጽ ሀገር ነው የነበረው። እሱና ጓደኛው የመምህራን ማህበር ኃላፊ የነበረው አቶ ካሳሁን ብስራት አብሮ አደጉም ነው፣ ጓደኛውም ነው። በመምህራን ማህበርም ተሳታፊዎች ነበሩ። እኔ በጊዜው ከደርግ መንግስት ወጥቼ ትግል ሜዳ ገብቼ ነበር። በሬዲዮ ሰማሁ ይሄ መውጣቱ እና ከዛ በኋላ እንግዲህ በ72 ዓመተ ምህረት ቅድም እንዳልከው ካርቱም ላይ ተገናኘን ለአጭር ጊዜ።
ስለምንድን ነበር የተጫዋወታችሁት ካርቱም ላይ ያኔ?
በአብዛኛው ስለ ሀገራችን ሁኔታ በዛ ጊዜ በደርግ ጊዜ ስለነበረው የሀገራችን ሁኔታ እና ስለ ትግላችን ሁለታችንም በኢሀፓ ድርጅት ውስጥ ነበር። እኔ እንኳ በዛ ጊዜ ሰፋ ያለ ሌላ ድርጅት ለማስተዋወቅ ወደ ሱዳን የመጣሁት ለዛ ነበር። አገር ወዳድ የሚባል ድርጅት መስርተን ነበር ገጠር ውስጥ። እኔ በሰራዊት ውስጥ ነበርኩ፣ በኢሀፓ ሰራዊት ውስጥ ነበርኩ በዛ ጊዜ።
ከዛ መቼ ተገናኛችሁ? እንደገና
እሱ ከካይሮ በመቼ ዓመተ ምህረት እዚህ እንደገባ እንኳ በግልጽ አላውቅም፣ ግን ይመስለኛል በ1981 በፈረንጆች አቆጣጠር ወደዚህ ሀገር የገባ ይመስለኛል። ከዛ ቦስተን አካባቢ ኮሌጅ ፖለቲካል ሳይንስ ትምህርት ሲከታተል ቆይቶ ዲግሪውን ካገኘ በኋላ ያው ህይወቱን በሙሉ በትግል ያሳለፈ ሰው እንደመሆኑ መጠን የትግሉ ቦታ የሚመቸው የዋሽንግተን ዲሲ ብዙ ኢትዮጵያውያን በሚገኙበት ከተማ መሆኑን ተገንዝቦ ይመስለኛል ወደዛ በ1989 ይመስለኛል በፈረንጅ አቆጣጠር ወደዚህ ገባ እና ለመጀመሪያ ጊዜ ያገኘሁት የደሀቅ የሚባል የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት በተመሰረተበት ጊዜ እሱም ኢሀፓን ወክሎ ያው ይሄ ድርጅት ኢሀፓም ነበረበት መኢሶን ኢፒዲ የሚባል እነ ኮሞዶር ጣሰው የሚመሩት አንድ ደግሞ የትግራይ ቡድን ነበር እና ሌሎቹ ደግሞ ሲቪክ ማህበራት ነበሩ እና ከእነዚህ ውስጥ አንዱ የኢትዮጵያ ሰላም አንድነት ዴሞክራሲያዊ ንቅናቄ የሚባል እኔ የነበርኩበት የሲቪክ ማህበር በዛ አማካይነት ነው እኔም የደሀቅ አመራር ውስጥ የገባሁት እና አቶ ተገኘ ሞገስም ኢሀፓን ወክሎ ከሌሎች ሁለት አባሎች ጋር በዚህ በደሀቅ አመራር ይሳተፍ ነበር በጊዜው እና ለመጀመሪያ ጊዜ በቅርበት በጣም በቅርበት ላውቀው የበቃሁት በዚህ ጊዜ ነው። በዚህ በቅንጅት ውስጥ ስንሰራ እርግጥ ያው መቀራረብ አለ፣ ምክንያቱም እንደ አካባቢ ያደግን ሰዎች ነን። ሁለተኛ በሰብእናው አቶ ተገኝ በጣም ሰውን የሚማርክ ለጋስ፣ ጨዋ፣ ደግ ሰው ነበር እና ሰብእናውን በማየት የበለጠ መቅረብ ቻልኩኝ፣ ተቀራረብን። ከዛ በኋላ በእውነት ነው የምነግርህ ያለ ማቋረጥ በሳምንት ሁለት ጊዜ ሶስት ጊዜ እንደዋወል ነበር በዚህ ዘመን ሁሉ እና እስከ ዕለተ ሞቱ ድረስ። የሚገርም ነገር እኔ ሰኞ ደውዬለት ተገናኝተን እንደገና ማክሰኞ እሱ ደውሎ የሌላ የአንድ የሀፓ ባል የነበረ ካሊፎርኒያ የሞተ ሰው ነበር። የእሱን መርዶ ሊነግረኝ ደወለ። እኔ እንኳ ብዙ ማቀው ሰው አልነበረም፣ ግን ጨገኝ በባህሪው ማንንም ሰው ሲሞት ምን ቋጥሮ ያውቁታል ብሎ ላሰባቸው ሰዎች ሁሉ መርዶ ያደርሳል። እና በዚህ በኩል ማክሰኞ ደውሎልኝ ከዛ በኋላ በምደውልበት ጊዜ አይመልስም እስካሁን ድረስ መሞቱ እስከተረጋገጠበት ጊዜ ድረስ። እና ኤኒዌይ በዚህ በህብረት ሌላም አለ፣ ሌላ ታሪክም አለ። የኢዳሀቅ ብቻ ሳይሆን በ1997 ዓመተ ምህረት ደግሞ ምርጫ ነበር ኢትዮጵያ ውስጥ። ያን ምርጫ አስመልክቶ 15 የሚሆኑ ድርጅቶች በተሰበሰብንበት ጊዜ የተገኘም የሀፓን ወክሎ ተሳታፊ ነበር፣ እኔም ነበርኩ እዛ።
ይሄ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ወይም ኢዴሀቅ የተመሰረተ ጊዜ ማለት ነው?
የተመሰረተ ጊዜ ያው በጣም ተሳታፊ ነበር። እና ባጭሩ ተገኝ እኔ እስካወቅኩ ድረስ ከ1966 አብዮት ጊዜ ጀምሮ እስከ ሞተበት ጊዜ ድረስ በትግል የቆየ ሰው ነው። ትዳር አልመሰረተ፣ ልጅ አልወለደ፣ ቋሚ ስራ አልያዘ፣ ፕሮፌሽናል የሆነ ታጋይ በችጋር ምናልባት ድርጅቱ ከሚደጉመው እና ጓደኞቹ ከሚያደርጉት አስተዋጽኦ ውጪ ስራ ሰርቶ ራሱን ያስተዳደረ ሰው አልነበረም። እድሜ ልኩን በትግል ያለ ምቾት ያለ ድሎት እነዚህ ጸጋዎች ሳያታልሉት ትግሉን ብቻ የኢትዮጵያ ዜጎች እኩልነት፣ ነጻነት፣ የዲሞክራሲ እሴቶች በሀገራችን እግር እንዲተክሉ እንዲያብቡ ለኢትዮጵያ አንድነት የታገለ ሰው ነበር። ከነዚህ ውጪ ምንም ህይወት ያልነበረው ሰው ነበር።
አቶ ተገኘ እጅግ ትሁት እንደነበሩ ዶክተር አለማን ተነግረውኛል።
ይሄ የጨዋነት ባህሪው ሀገራችን ሃይማኖት ከሚያስተምረው ትህትና ጋር የተያያዘ ይመስለኛል። እና ማንንም ሰው ሁሉም በሚሆን ከአባ ውጭ ያሉ ሰዎች የሚያውቁት አባዬ በሚል ስም ነው። አባዬ ነው የሚል ሁሉንም ሰው እኔንም ቢሆን ሌሎችንም ቢሆን አባዬ ነው የሚለው። የእሱ ሌላ መጠሪያ ስሙ ተገኘ ሞገስ ሳይሆን አባዬ ነው ሁሉም የሚለው። በጣም ስነ ስርዓት ያለው ዲሲፕሊን የሆነ ሰው ነው። የሚያደርገውን የሚያውቅ እና ከድርጅቱ ውጪ መጽሐፍ ማንበብ ይወዳል። ቤቱ ሙሉ መጽሐፍ ነው። በየጊዜው በምንተዋወልበት ጊዜ እንዲህ እንዲህ ያለ መጽሐፍ አለ አንብበዋል ወይ ይለኛል። የለም ካልኩት እንግዲያው እኔ እልክልሃለሁ ይላል። ከኢትዮጵያ የሚመጡ መጽሐፍትን በተለይ እንደሚመስለኝ የሀፓ ሰዎች ሲያመጡለት አንድ ሁለት ሶስት አይደለም የሚያመጡለት፣ ብዙ ሊያመጡለት ይችላሉ የተለያዩ ሰዎች። ያንን ለሌሎች ለጓደኞቹ ያካፍላል። እኔም የዚህ ተካፋይ ሆኛለሁ በተለያዩ ጊዜያት።
ለተገኘ ሀብቱ ንብረቱና ትዳሩ ኢትዮጵያ ነበረች። ወደ ትግል ዓለም ከገባ በኋላ ከመጽሐፍቱ ሌላ የኔ ነው የሚለው ሀብትና ንብረትም አላፈራም ይላል የተገኘ ሞገስ አቦዬ አጭር የህይወት ታሪክ። ተፈጸመ። ለዓለም ኦርቶዶክስ ክርስቲያኖች ዛሬ ሆሳዕና ነው። ለምዕራባዊቱ ቤተ ክርስቲያን ደግሞ ትንሣኤ ነው። እንኳን አደረሳችሁ። ለኦርቶዶክሳውያኑ መጪው የህማማት ሳምንት የጽሞና የጸሎትና የብርቱ ጾም ነው። እንደ ልማድም ሆኖ በመጽሐፍም እንዳለ በበገና ምስጋና ይደረደራል፣ ለአምላክ የልቦና መዝሙርም ይቀርባል። በዚህ በአብይ ጾም ወራት
አባታችን በሰማያት ላይ ያለ ተለይቶ።
ክቡራትና ክቡራን አድማጮች አሁን ከበገና ጋር ልፈዋችሁ።
እንዴት ደረግ ይሆን በሰማይም እንተን ተነስተን ከደይን።
ለዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አብረናችሁ የቆየነው ሲዮን ግርማና እኔም ያስተናገርኳችሁ ሰለሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። ሰላም ጤና ይስጥልን። በደህና ደሩ።
ሰላም ልሽ ከባኛል ጧት ማታ